The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በቀራንዮ ላይ ታየ
የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ የተከበራችሁ አድማጮች፣ ለክርስትና እምነት ተከታይ አድማጮቻችን እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዓሉ የደስታ እንዲሆንላችሁ ምኞታችንን እንገልጻለን። ምሽቱን እያስተናገድኳችሁ አብሬያችሁ የማመሸው ቆንጂት ታዬ ነኝ። ንጉሡ ታምሬ ዝግጅቱን ይመራል። የዓለም ዜናዎችን እናስቀድምና ልዩ ውይይት ይኖረናል።
ኢትዮጵያ የእስልምናን ሃይማኖት የተቀበለችው አውሮፓ ብዙ የመካከለኛው ምስራቅ አገሮች ከመቀበላቸው በፊት ነው።
ቀደም ብሎ
የተቀበለው እና ስለ እስልምና ሃይማኖት የኢትዮጵያን እስላሞች ሊያስተምር የሚችል የለም። የእኛ እምነት የክርስትና እምነትና የእስልምና ሃይማኖት እምነት ሁለቱ አብሮ ተያይዞ እህትማማቾች፣ ወንድማማቾች ሆኑ አብረው ያደጉ ሃይማኖቶች ናቸው።
The Wahhabi Invasion of Africa, የዋሃቢ የአፍሪካ ወረራ በሚል ርዕስ ጥናት ያቀረቡት ሻለቃ ዳዊት ወልደ ጊዮርጊስ ናቸው የምሽቱ እንግዳችን ይሆናሉ። በሁለተኛው አጋማሽ መዝናኛችሁ የሙዚቃ ቃና ተሰናድቷል።
You better run, you better do what you can. Don't wanna be a boy, you wanna be a man. You wanna stay alive, better do what you can. So beat it.
የሙዚቃ ቃና አዘጋጅ ጽዮን ግርማ በእንግሊዝኛ ዜማዎቿ ከምትታወቀው ብሩክታዊት ጌታሁን ቢቲጂ ጋር የትንሣኤ ዜማዎችን እየመረጡ አብረውን ያመሻሉ። መልካም ምሽት በድጋሚ እንኳን አደረሳችሁ።
እንደምን አምሽታችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ መንግሥት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ላይ የሽብር ፈጠራ ክስ ለመመስረት መወሰኑ በጥልቅ እንዳሳሰበው የዩናይትድ ስቴትስ መንግሥት አስታውቋል። ይህንኑ አስመልክቶ ትላንት አርብ ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የወጣውን መግለጫ ሰሎሞን አባተ ያቀርበዋል።
በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ረዳት ሚኒስትርና የሚኒስቴር መሥሪያ ቤቱ ቃል አቀባይ ጃን ኪርቢ ቢሮ ዛሬ ባወጣው መግለጫ የኢትዮጵያ መንግሥት ጋዜጠኞችን፣ የፖለቲካ ፓርቲ አባላትንና የመብቶች ተሟጋቾችን ለማሳደድ አድራጎት በጸረ ሽብር አዋጁ ላይ መንጠላጠሉን እንዲያቆም ጠይቋል። ይህ አድራጎት ይላል ከረዳት ሚኒስትርና ቃል አቀባዩ ኪርቢ ቢሮ የወጣው መግለጫ፣ የኢትዮጵያን ዲሞክራሲያዊ እድገት ከማደናቀፍ ይልቅ የሚያጠናክሩ ነጻ ድምጾችን የሚያፍን አድራጎት ነው። የኢትዮጵያ ባለሥልጣናት ዜጎቻቸው ለሚያሰሟቸው አግባብ የሆኑ ቅሬታዎች ምላሽ እንዲሰጡና ኦሮሚያ ውስጥ በተፈጠረው ሁኔታ ለአንዳንዱ ሁከት የጸጥታ ኃይሎቹ ተጠያቂ መሆናቸውን እንዲገነዘቡ እንደሚመክሩ ሚስተር ኪርቢ አመልክተዋል። ይሁን እንጂ መንግሥቱ በዚያ ሁኔታ ውስጥ ተሳትፈዋል ያላቸውን ቁጥራቸው የማይታወቅ ሰዎችን እስካሁን እንዳሰረ ቢሆንም ለተወሰዱት አግባብነት የጎደላቸው የኃይል እርምጃዎች በተጠያቂነት የተያዘ አንድም የጸጥታ ባለሥልጣን እንደሌለ ኪርቢ ጠቁመዋል። እንዲህ አይነቱ ሁኔታ ደግሞ ለችግሩ ዘላቂ መፍትሄ ለማግኘት የሚያስፈልጉት እምነትና መተማመን እንዳይኖሩ ያደርጋል ብለዋል ረዳት ሚኒስትሩ በዚሁ መግለጫቸው። መግለጫው አክሎም የታሰሩት ሰዎች ይደርሱብናል የሚሏቸውን ስቃይና እንግልቶች የኢትዮጵያ መንግሥት እንዲያጣራና የሕግ አግባብነት ያለውን መብታቸውን እንዲያከብር፣ በታሳሪዎቹ ላይ በማስረጃነት የቀረቡ ጭብጦችን ለሕዝብ በይፋ እንዲያሳውቅ፣ የፖለቲካ ተቃውሞዎችን ለአመጽ ከመነሳሳት ለይቶ እንዲያወጣ የዩናይትድ ስቴትስ መንግስት እንደሚያሳስብ አመልክቷል። መንግስቱ በፖለቲካ ፓርቲዎች ውስጥ መሳተፍን ጨምሮ የዜጎቹን በሕገ መንግስቱ የተቀረጹ መብቶች እንዲያከብር የምናሰማውን ጥሪ በድጋሚ እናረጋግጣለን። መብቶቻቸውን ስለተጠቀሙ የታሰሩትን መንግስት አሁኑኑ እንዲለቅ እናሳስባለን ይላል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዛሬው መግለጫ።
የአፍሪካ ህብረት በደቡብ ሱዳን አዲስ የብሔራዊ አንድነት ሽግግር መንግስት መመስረቱን በደስታ ተቀብሏል። እርምጃውንም ለሀገሪቱ ሰላም አዎንታዊ እርምጃ ሲል አወድሶታል። በደቡብ ሱዳን የሽግግር አስተዳደር ምስረታው ባለፈው ዓመት በፕሬዝደንት ሳልቫ ኪር እና በቀድሞው አማጽያን መሪ በዶክተር ሪክ ማቻር መካከል የተፈረመው የሰላም ስምምነት አካል ነው። በዚያች ሀገር የተካሄደው የእርስ በርስ ግጭት ለብዙ ሺዎች ሰዎች መሞትና ብዛት ላላቸው ሌሎች ከቤት ንብረት መፈናቀል ምክንያት መሆኑ ይታወቃል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስቱስ ሙዌንቻ ስለዚሁ ሲናገሩ የአህጉሪቱ ከፍተኛ አካላት አዲስ የተመሠረተውን መንግሥት ለመርዳት በአሁኑ ወቅት ጁባ ይገኛሉ ብለዋል። አዲሱ የብሔራዊ አንድነት ሽግግር መንግሥት ይመስረት እንጂ ታዲያ አሁንም በአንዳንድ የሀገሪቱ አካባቢዎች ውጥረት አይሎ ይታያል። መንግሥት ውጥረቶችን ለማርገብና መፍትሄ ካልተገኘላቸው ሌላ ዙር ሁከት ሊቀሰቅሱ ይችላሉ የተባሉትን ችግሮች ለማስወገድ የተደረሱ ስምምነቶችን ተግባራዊ እንዲያደርግ ደቡብ ሱዳናውያን ለአፍሪካ ህብረት፣ ለምስራቅ አፍሪካ ማኅበረሰብና ለዓለም አቀፉ ህብረተሰብ ጥሪ አስተላልፈዋል። በኬንያ ዋና ከተማ በናይሮቢ ትላንት ማታ አንድ ባለ 7 ፎቅ የመኖሪያ ሕንፃ በውሃ መጥለቅለቅ ሳቢያ ፈርሶ በትንሹ 7 ሰዎች ሲሞቱ ቁጥራቸው ያልታወቁ ሌሎች አሁንም ከሕንፃው መውጣት እንዳልቻሉ ተዘግቧል። የእርዳታ ሠራተኞችም ከፍርስራሹ ስር በሕይወት የተረፉ ካሉ ፍለጋ ቀጥለዋል። በባለሥልጣናት መግለጫ መሠረት በዛሬው ዕለት ብቻ ከ120 በላይ ሰዎችን ሕይወት ማትረፍ ተችሏል። ጉዳት የደረሰባቸውም የሕክምና እርዳታ እንዲያገኙ ወደ ሆስፒታል ተወስደዋል። በትላንቱ አደጋ ከሕንፃው አቅራቢያ የሚገኙ ቤቶችም ጉዳት ደርሶባቸዋል ሲል ቀይ መስቀል አስታውቋል። ግዙፉ የመኖሪያ ሕንፃ አነስተኛ ገቢ ያላቸው ሰዎች በብዛት በሚኖሩበት ሁሩማ እየተባለ በሚጠራው አካባቢ ይገኛል። በመጨረሻም የሶሪያ መንግሥት ተዋጊ ጄቶችና ሄሊኮፕተሮች ዛሬ አሌፖ ከተማ አቅራቢያ በሚገኙ የሽምቅ ተዋጊ ይዞታዎች ላይ ከ30 ያላነሱ የአየር ድብደባዎችን አካሂደው 5 ሰዎች ሞተዋል ተባለ። በለንደን የሶሪያ የሰብአዊ መብቶች ካፊር ሪፖርት መሠረት ካለፈው ሳምንት ጀምሮ በአሌፖ ከተማና አካባቢዋ ላይ በተካሄዱ የመድፍ የሮኬትና የአየር ድብደባዎች 250 የሚጠጉ ሰዎች ተገድለዋል። ከእነዚህ 50ዎቹ የሞቱት በሆስፒታል ውስጥ እንደነበሩ መሆኑንም አስረድቷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያን ሁኔታ በተመለከተ ለመነጋገር በነገው ዕለት ወደ ጄኔቫ ያመራሉ። ዜናው አበቃ።
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ቆይታ ከሻለቃ ዳዊት ወልደ ጊዮርጊስ ጋር። አፍሪካ ውስብስብ በሆኑ በርካታ ችግሮች ተጠምዳለች። ከነዚህም አንዱና ዋነኛው የጸጥታዋ ጉዳይ ነው ይላል በቅርቡ The Wahhabi Invasion of Africa ወይም የዋሃቢ የአፍሪካ ወረራ በሚል ርዕስ ጥናት ያቀረቡት ሻለቃ ዳዊት ወልደ ጊዮርጊስ። ለሕዝቧ መሰረታዊ የሆኑ ምግብ፣ ነጻነትና ፍትህን ልታሟላ ያልቻለችው የአፍሪቃ አህጉር ዋሃቢን ተከትለው የሚመጡ አሸባሪ ቡድኖች በእንቅርት ላይ ጆሮ ደግፍ እንደማለት ሆነውባት ነው ይላል የሻለቃ ዳዊት ጥናት ሲያመለክት። ዋሃቢን መሰረት ያደረጉ በምስራቅ አፍሪቃ አልሸባብ፣ በምዕራብ ቦኮ ሐራም እንዲሁም አልቃይዳ በማግረብ አገሮች እስልምናን ከፖለቲካ ስልጣን ጋር በማቆራኘት የሚሰብኩ ነውጠኛ ቡድኖች መሆናቸው ይታወቃል። ስለ ዋሃቢ መሰረታዊ እምነትና ምንጭ እንዲያብራሩ ትዝታ በላቸው ሻለቃ ዳዊት ወልደ ጊዮርጊስን ለቃለ ምልልስ ጋብዛቸዋለች። እንሆ
ሻለቃ አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ፣ እንኳንም ወደ አሜሪካ ድምጽ ራዲዮ በሰላም መጡ።
አመሰግናለሁ ትዝታ።
እንግዲህ በአሁኑ ወቅት ወሃቢ የሚባለው አክራሪ የሙስሊም እምነት በዓለም ላይ በተለይም በአፍሪካ አህጉር እየተስፋፋ ስለመሆኑና የአፍሪካ አህጉርም ደግሞ ባሏት ችግሮች ላይ ይሄ ተጨማሪ እንደሆነ የሚተነትን ጥናት አቅርበዋል። እስቲ እንደ መንደርደሪያ የጥናቱን ጭብጥ ቢያስረዱን መጀመሪያ።
አመሰግናለሁ ትዝታ። አዎ፣ እኔ የምሰራው ስራ ባለፉት ጥቂት ዓመታት ብዙ በአፍሪካ ውስጥ ያለ የሽብርተኝነትና በድንበር ዘለል ወንጀሎችን በተመሰለ በጠቅላላው ሴኩሪቲን በተመለከተ የአፍሪካ ጉዳይ ነው የምናጠናው እኔና ጓደኞቼ። እና አንዱ የምናየው ችግር እንደ ጠቀስሽው የእስልምናን ሃይማኖት ምክንያት አድርገው የተሳሳተ ትምህርት እያስተማሩ ህዝቡን ወደ ወንጀል አቅጣጫ እንዲያመራ የሚያደርጉ ብዙ ኃይሎች መኖራቸውን ተገንዝበን በዛ አካባቢ ጥናት እያደረግን ህዝቡን ለማስተማር ሙከራ እናደርጋለን። አንዱ እንግዲህ ያልኩት ወሃቢዝም የሚባለው የእስልምና ሃይማኖት ተከታዮች የበለጠ ያውቁታል። ወሃቢዝም የተባለው በሳውዲ አረቢያ የተመሰረተው በእስልምና ላይ መሰረት ያደረገ የሃይማኖት ቅርንጫፍ ነው። እና እንደምታውቂው ትዝታ፣ ለምሳሌ ኢትዮጵያን ብንወስድ እንኳን ኢትዮጵያ ውስጥ እስልምና ሃይማኖት የገባው የክርስትና ሃይማኖት በገባ በጥቂት ዓመታት በኋላ ነው የገባው። ኢትዮጵያ የእስልምናን ሃይማኖት የተቀበለችው አውሮፓ ብዙ የመካከለኛው ምስራቅ አገሮች ከመቀበላቸው በፊት ነው። ቀደም ብሎ የተቀበለ እና እስልምና ስለ እስልምና ሃይማኖት የኢትዮጵያን እስላሞች ሊያስተምር የሚችል የለም። የእኛ እምነት የክርስትና እምነትና የእስልምና ሃይማኖት እምነት ሁለቱ አብሮ ተያይዘው እህትማማቾች ወንድማማቾች ሆኖ አብረው ያደጉ ሃይማኖቶች ናቸው። በሌሎችም ሀገሮች ያየን እንደሆነ ለምሳሌ ማሊ፣ ሴኔጋል ያየን እንደሆነ በቲምቡክቱ ትልቅ የእስልምና ሃይማኖት አካደሚክ ነበር፣ የስኮላሮች የሚሰባሰቡበት ቦታ ነበረ። እና ይሄ ደግሞ ሳውዲ አረቢያ የሚባል ሀገር ከመፈጠሩ በፊት የነበረ የትምህርት ማዕከል ነበር፣ የእስልምና ሃይማኖት ትምህርት ማዕከል ነበር። አሁን ይሄ ወሃቢዝም የሚለው ነገር የተፈጠረው ሳውዲ አረቢያ ሲፈጠር አብሮ የተፈጠረ ነው። ወሃቢዝም ማለት አብዱል ወሃብ የሚባል አንድ ሼክ ከሳውዲ ቤተሰብ ጋር ተባብረው ነው ይህን ሳውዲ አረቢያ የሚል ሃይማኖት የመሰረቱት።
ሻለቃ፣ ወደ ኋላ ልመልሶት እንደው እዛ ትንታኔ ውስጥ ከመግባታችን በፊት እንግዲህ ለአድማጮቻችንም ግልጽ እንዲሆንላቸው የተለያዩ የእስልምና ሃይማኖት ዘርፎች አሉ። ሱኒ፣ ሳላፊ፣ ሺያ፣ ወሃቢ የሚሉ አሉና የእነዚህን የሃይማኖት ዘርፎች አንድነትና ልዩነት ቢያስረዱን። ወሃቢ እርግጥ እንዳሉት ከሳውዲ አረቢያ የመነጨ ነው ብለዋል፣ ወደ መጨረሻ የመጣ ነው ብለዋል። ሌሎቹስ የሃይማኖት ዘርፎች የኢትዮጵያ ሙስሊሞች ለምሳሌ የሱኒ ሃይማኖት ዘርፍ እንደሚከተሉ ነው እና የሚታወቀው ልዩነቱና አንድነቱ ምንድን ነው የእነዚህ የሃይማኖት ዘርፎች?
ይህን በተመለከተ ከእስልምና ተከታዮች ጓደኞቼ፣ ወዳጆቼ የበለጠ አውቃለሁ ብዬ ሳይሆን ካነበብኩትና ከዚህ ከጥናቱ ጋር በተያያዘ መልክ ከተረዳሁት ያው የሱኒና የሺያ የቆየ ልዩነት ስለሆነ እሱን መቀበል ይቻላል፣ መቀበልም አለብን። ምክንያቱም ይሄ ከነቢዩ መሐመድ እረፍት በኋላ ወዲያው በተከታታይ የመጡ መከፋፈሎች ናቸው። እነዚህ የቆዩ መከፋፈሎች ስለሆኑ ዛሬም ያው ስር ሰደው ገብተው የሺያ ተከታዮች፣ የሱኒ ተከታዮች አሉ። እነዚህም እስከ ቅርብ ጊዜ ድረስ አብረው ይኖሩ የነበሩ ናቸው። ከዛ ውጭ ግን የሳላፊስቶች እና ዋሃቢስቶች አንድ ናቸው። ሙስሊም ብራደርሁድም በኋላ የተፈጠሩ ናቸው። እነዚህ ሶስቱ የተያያዙ ናቸው። ሙስሊም ብራደርሁድ፣ ሳላፊስቶች፣ ዋሃቢስቶች እነዚህ በቅርቡ የተፈጠሩ የተለየ አስተሳሰብ ያላቸው በተለይ ደግሞ ከፖለቲካ ጋር የተያያዙ ኃይሎች ናቸው።
ወሃቢ እንዴት ነው ከፖለቲካ ጋር የሚያያዘው?
እንግዲህ ሳውዲ አረቢያ በተፈጠረበት ጊዜ አብዱል ወሃብ አንድ እምነት ነበረው፣ ቁርአንን የራሱ ተርጉሞ። ከዛ ደግሞ የሳውዲ ቤተሰቦች ነበሩ። ሁለቱ ተባብረው ሳውዲ አረቢያን ሲፈጥሩ ሳውዲ አረቢያ እምነት መከታተል የወሃቢ የአብዱል ወሃብ ከሚለው የመጣ ነው። የወሃቢ ተከታይ ሲሆን እንግዲህ የፖለቲካው መዋቅር በሳውዲ አረቢያ የተመሰረተው በወሃቢዝም ላይ በአብዱል ወሃብ ትምህርት ላይ የተመሰረተ ነው።
ወሃቢዝም ከአይሰስ ጋር ያለው ግንኙነት ወይንም አሁን የእስላም ወንድማማች ብለዋል፣ የእስላም ወንድማማች የሚከተሉት የአይሰስን ነው ወይስ ወሃቢዝምን ነው ወይስ ሳላፊን ነው ወይስ እሱም ደግሞ የእስላም ወንድማማች የሚባለው ሌላ የእምነት ዘርፍ ነው።
አዎ እንግዲህ እነዚህን سنመለከት አሁን አልቃይዳ سنመለከ ከምንጩ ሳውዲ አረቢያ ነው። ሱኒ ነው መሰረቱ ሱኒ ነው። እንግዲህ የሁሉ ቅርንጫፎች አይሲስም የተፈጠረው ከአልቃይዳ የተፈጠረ ሌላ እምነት ነው። እነዚህ ሁሉም አልቃይዳም ብናየው አይሲስም ብናየው ዋናው መሰረታቸው ወሃቢዝም ነው። መሰረቱ ወሃቢዝም ነው። ዋናው ደግሞ እምነት ምንድነው? የፖለቲካ ስልጣን መያዝ ያለበት ሃይማኖት ነው የሚል ነገር ነው ያለው። ሃይማኖትና የፖለቲካ ስልጣንን አያይዘውታል። እንግዲህ የአሁኑ ዓለም የምንፈልገው የምንከተለው ሃይማኖት የግል ነው፣ ፖለቲካ ደግሞ ሌላ ጉዳይ፣ ሁለቱን መለያየት አለብን ነው። ግን የነሱ ሃይማኖትና ፖለቲካ አብሮ መሆን አለበት። ሃይማኖቱ የፖለቲካ ስልጣን መያዝ አለበት። ለዚህ ነው በሳውዲ አረቢያ ንጉሱ ኢማሙ ሙስሊም ነው፣ የሃይማኖት መሪው ሙስሊም ነው፣ የፖለቲካ መሪው ሙስሊም ነው። አንድ ተዋህዶ ነው ያለው። ሃይማኖትን ከፖለቲካው መለየት አይቻልም። ያን አይነት መዋቅር የነ አይነት አሰራር በአለም በሞላ መፈጠር አለበት የሚል ነው። እንግዲህ እነ አይሲስ እነ አልቃይዳ የሚከተሉት የተለያየ አመለካከት የተለያየ አሰራር ይኖራቸው እንጂ ስትራቴጂ ይኖራቸው እንጂ መሰረቱ እንደዛ ነው።
ይሄን የማይቀበል ደግሞ ማንኛውም ሰው እርኩስ ነው። ምራብም ይሁን ሙስሊምም ራሱ ይሁን እርኩስ ነው፣ መገደል አለበት።
እንደሱ ወሃቢስቶች እንደሱ ነው። ወሃቢስቶች አሁን እንግዲህ ብዙዎቹ ወሃቢስቶች ደግሞ ከወሃቢም ስንል ደግሞ ሞደረቶች አሉ፣ ትንሽ የተዝናና አስተሳሰብ ያላቸው አሉ። ግን በመሰረቱ ግን ይሄንን ያወገዘ ኢንፊደል ነው ወይም ደግሞ ከሃዲ ነው የሚባለው።
እሺ ወደ ኢትዮጵያ ለመልሶት፣ እርሶም በጽሁፎ የሳውዲ አረቢያ ተጽዕኖ እንዳለ በአገሪቱ ጠቅሰዋል። ካሁን በፊትም ዊኪሊክ ይህንን የእስልምና አክራሪን ተስፋፊነት በአገሪቱ ውስጥ እየሰረጸ መምጣቱን እንደገለጸ ጠቅሰው በጥናቶ ላይ አስፍረዋል። ይህንን እንዴት ተጨባጭ ማድረግ ይቻላል? ምክንያቱም ኢትዮጵያ ውስጥ በአንድ በኩል መንግስት አክራሪ ብሎ ወይንም አሸባሪዎች ብሎ ያሰራቸው የሙስሊም ምሁራን ቡድኖች አሉ፣ ሌሎችም እንደዚሁ አሉ። ምሁራንም ብቻ ሳይሆኑ ተራማኞች አሉ፣ መንግስት የወሰደው እርምጃ ላይ ተቃውሞ ያላቸው። እነሱ ደግሞ መንግስት በጉዳያችን ጣልቃ ይገባል፣ ለምሳሌ በምርጫ በምናካሄድበት ጊዜ ይሳተፋል፣ ይህንንና ሌሎችም ቅራኔዎች አሏቸው። እና ኢትዮጵያ ውስጥ ያለውን ሁኔታ ያስረዱን እስቲ።
ኢትዮጵያ ውስጥ ያለውን ሁኔታ በዝርዝር አላቀውም፣ ቦታው ላይ ያሉ ሰዎች የበለጠ ሊገልጹ ይችላሉ። በጠቅላላው ግን አንደኛ እኔም የማምንበት ብዙ ሰዎችም የምናምንበት መንግስት እዚህ ውስጥ ጣልቃ መግባት የለበትም። ምናልባት በሌላ አገር የፖለቲካ ተጽዕኖ ወይም ደግሞ ሌላ አገር በኢትዮጵያ ውስጥ ኢንፊልትሬት አድርጎ ጠልቆ ገብቶ ፖለቲካውንና እምነቱን የሚያያይዝ አንድ አይነት ስርዓት ካስተማረ ይሄ የፖለቲካ ጉዳይ ነው፣ መንግስት ጣልቃ ሊገባ ይችላል። ነገር ግን በእምነቱ በአመራሩ በአሰራሩ መንግስት ጣልቃ መግባት የለበትም። ይሄ በጠቅላላው የሼኮቹና እንደልክ እንደ ኦርቶዶክስ ሃይማኖት እንደ ክርስትና ሃይማኖት ጣልቃ ሳይገባ በራሳቸው ራሳቸው ማስተዳደር እንዳለባቸው ይሰማኛል። በዚህ ግምት ግን ኢትዮጵያ ውስጥ ያለው ሁኔታ የኢትዮጵያ ሕዝብ መረዳት ያለበት መሐመድ ነቢዩ መሐመድ የመጀመሪያውን ሰዎች የራሱን ዘመዶች የራሱን ወገኖች ከእልቂት እንዲከላከሉ ራሳቸው እንዲያድኑ የላከው ኢትዮጵያ ነው ያለው። ኢትዮጵያ ከዛ ጊዜ ጀምሮ እስልምና ሃይማኖት ኢትዮጵያ ውስጥ ነበረ። ክርስትና ሃይማኖትና የእስልምና ሃይማኖት አብረው የኖሩ ናቸው። ማንም የኢትዮጵያን እስላሞች ትምህርት ሊያስተምራቸው የሚችል የለም። ራሳቸው ስንት ሺህ ዓመት ብሎ ሲማሩ ሲኖሩ ሲመካከሩና አገር ሲመሩ የቆዩ ናቸው። እና ለዚህ ነው አዲስ የሆነ ትምህርት የፖለቲካ ይዘት ያለው የፖለቲካ አጀንዳ የያዘ አዲስ ትምህርት ሲገባ ራሳቸው እስላሞቹ መከላከል አለባቸው። ሌላ አጀንዳ ሌላ ዓላማ ያለው ስለሆነ እስላሞቹ ራሳቸው ናቸው መከላከል ያለባቸው፣ መንግስት አይደለም።
ለመግባቱ ምን ማስረጃ አለ?
ማስረጃዎች አንዳንድ ማስረጃዎች ያሉት ካነጋገር ነው። እኔ በራሴ ያየሁት ነገር በተለያዩ ማድራሳዎች ውስጥ ፓኪስታንም ሆነ ሱዳንም ሆነ አንዳንድ ቦታዎች ኢትዮጵያውያኖች እዛ ትምህርት ውስጥ እንደሚሳተፉ እና ትምህርታቸውን ተሳትፎ ሲጨርሱ ወደ ኢትዮጵያ ለመመለስ የሚሹ መሆናቸውን ያየኋቸው ሰዎች አሉ። ከዛ ውጭ ግን ኢትዮጵያ ውስጥ አሉ ብዬ መናገር እኔ ያየሁት ነገር የለኝም። የሰማሁት ብቻ ነው የሚጻፈው ነገር። ሌሎች ቦታ ላይ ያሉ ሰዎች መመራመር ይችላሉ። ይህንን በሙሉ ቃልና በሙሉ መናገር አልችልም።
ሳውዲ አረቢያ ከዩናይትድ ስቴትስ ጋር ወዳላት ግንኙነት እንምጣ። ሳውዲ አረቢያ ባንድ በኩል ወዳጅ ሀገር ነች ከዩናይትድ ስቴትስ ጋር፣ በሌላ በኩል ደግሞ አክራሪዎቹ የሚመነጩት ከዛ ሀገር ነው ይባላል። እንደውም በሰፕተምበር 11 ወይንም መስከረም 11 2011 ዓመተ ምህረት በአውሮፓ አቆጣጠር አሜሪካ ላይ ጥቃት ካደረሱት 21 ሰዎች 19ኙ የሳውዲ አረቢያ ተወላጆች ናቸው። እንዴት ያገናዝቡታል ይሄንን ግንኙነት? ይታወቃል የአክራሪነት ምንጩ እዛ እንደሆነ፣ በሌላ በኩል ደግሞ ወዳጅ ሀገሮች ናቸው እነኚህ ሁለት ሀገሮች።
በጣም ጥሩ ጥያቄ ነው። ይሄ ሁሉን ፖለቲካ አዋቂዎችን ተመራማሪ ሰዎች የሚያስደነግጥ ነገር ነው። ሳውዲ አረቢያ የአልኬዳ ምንጭ ነች። ሳውዲ አረቢያ የውሃቢ ምንጭ ነች። ሳውዲ አረቢያ አሁን በመካከለኛው ምስራቅ ያሉ ትግሎች በጠቅላላ የሚካሄዱት ፕሮክሲ በርቀት የምትዋጋ ነች። ሲሪያ የምትዋጋ ነች። የመን የምትዋጋ ነች። በተገኘ ቦታ ሁሉ የራሱን የውሃቢና የውሃቢን አይዲዮሎጂና የፖለቲካ ስልጣን ለማራደም ሲሉ የማይዋጉበት ቦታ የላቸውም። አሜሪካን ሀገር ውስጥ እዛ ጽሑፍ ላይ እንደጻፍኩት ሁሉ አሜሪካን ሀገሮች መስጊድ ውስጥ እንኳን በየቦታው የሚያስተምሩት ምንድን ነው? አሜሪካ መጥፋት አለበት። የአሜሪካ የሚያስተምረው ሁሉ መቀበል የለባችሁም። አሜሪካ የመጨረሻው የኩነኔ ሀገር ነች፣ የገሃነም ሰፈር ነች፣ የሰይጣን ሀገር ነች ብለው ነው የሚጽፉትና የሚናገሩት። ስለዚህ ሳውዲ አረቢያ የሁሉ በእስልምና ሃይማኖት ውስጥ ለተከሰተው ችግር ሁሉ ምንጭ መሆኗ ይሄ ማንም አይክድም። አሜሪካኖች ያውቃሉ፣ ፕሬዚዳንት ኦባማ ያውቃል። የማያውቀው ይሄ ድብቅ አይደለም፣ በግልጽ የወጣ ነገር ነው። ግን ይሄ የሆነ እንዴት አድርጎ ነው ሳውዲ አረቢያ እና አሜሪካ እንደዚህ ያለ ዝምድና ያለው? ሳውዲ አረቢያ ፕሬዚዳንት ኦባማ ሲሄድ ሳውዲ አረቢያ ሲሄድ በጣም ጅነስቶ ልክ እንደ እንትን አድርጎ ጅነስቶ ነው የሚቀበለው እና ልክ እንደ ታላቅ ወንድም ነው። እነ ቡሽም ሲሄዱ ተመካክረው በፋርማቸው ላይ ሁሉ ንጉሱን ሁሉን እየጠሩ አብረው ሁሉን ነገር ሲያቦኩ የኖሩ ናቸው። እና በጠቅላላው ይሄ ሁኔታ የሚመነጨው ከምን? ከጥቅም ነው። ጥቅም ነው። አንደኛ ነዳጅ ነው። አንደኛ ነዳጅ ትልቁ ነዳጅ ነው። ምክንያቱም እስከ ቅርብ ጊዜ ድረስ አሜሪካ ትልቁ አብዛኛውን ብዙ ፐርሰንቴጅ ዘይት የምታመጣው ከሳውዲ አረቢያ ነው። አንደኛ እሱ ነው። ሁለተኛው ደግሞ ብዙ ሳውዲ አረቢያኖች ብዙ ሎቢስት አላቸው። ገንዘብ እየከፈሉ እዚህ በኮንግሬስ በሴኔት ውስጥ የቀጠሯቸው ሎቢስቶች የሚባሉ ማአት አሉ። እነዚህ ሁሉ ስራቸው ምንድን ነው? የሳውዲ አረቢያን ጥቅም ማራመድ ነው። ሶስተኛ እዛ ላይ እንዳልኩት እንኳን ወደ 40% የሚሆኑ ከኮንግሬስ ሲወጡ ረታ ሲወጡ ሎቢስት የሚሆኑትን ማን ለማን ነው? ለሳውዲ አረቢያና ለመሳሰሉ ሀገሮች ነው። ስለዚህ በዛ ውስጥ ሆነው ሳውዲ አረቢያን የሚቃወም ነገር መናገር ማይችሉ መስራት ማይችሉ አፋቸው ታፍኗል። በጥቅም የተገዙ ሰዎችና በጥቅም ደግሞ እንትና ደግሞ ፕሬዚደንቱ ደግሞ የሚያራምደው ሎቢስቶቹ ግፊት የተመሰረተ ስለሆነ ይሄ ነው ሁለቱን ዘመዶች ያደረጋቸው። ግን በቅርቡ የሚታዩ ሁኔታዎች አሁን በቅርቡ አሜሪካን በኦይልም ቢሆን ራሱን የቻለ ለመሆን አዝማሚያ ተይዟል። አሁን ራሳቸው ሊችሉ ነው። ስለዚህ የሳውዲ አረቢያ አስፈላጊነት ቀስ በቀስ የከሰመ ስለሚሄድ ያ ሁኔታ ይፈታል ተብሎ ይጠበቃል። ነገር ግን ሳውዲ አረቢያ በአሜሪካን ውስጥ ያለው ተጽዕኖ ከባድ ነው። ሁሉም የገንዘብ ጉዳይ ነው።
ሻለቃ ዳዊት ወልድ ጊዮርጊስ፣ እንግዲህ መቼም ወደ ማጠቃለያው እንሄዳለን። ይህንን ጥናታዊ ጽሑፍ ሲያቀርቡ ስለ ሙስሊም አክራሪነት መስፋፋት በዓለም ላይ የሚሰጡትም አስተያየት ይኖራል። ለመገደብም አገሮች ምን ማድረግ እንዳለባቸው፣ ህዝብ ምን ማድረግ እንዳለበት፣ በተለይ ለድህነት የተጋለጡ ወጣቶች ምን ማድረግ እንዳለባቸው፣ ምን መደረግ እንዳለበት ይግለጹልንና እንደመድማለን።
መደረግ ያለበት በብዙ አፍሪካ ሀገሮች ብዙ ጊዜ እንደዚህ ያለው ነገሮች ብቅ ሲሉ ኃይል ያበዛሉ። በኃይል አይደለም ይሄ ነገር፣ በሰው ህዝቡን በማስተማር በማሳወቅ የፖለቲካ ሂደትና የሶሻል ሂደት ውስጥ እንዲገባ በማድረግ እንጂ በማግለል በመዝለፍ አይሆንም። ብዙ ቦታ እንደዚህ ያለ ችግር የሚፈጠረው ምንድን ነው? ኮንፍሮንቴሽን ወይም ደግሞ መካረር ይመጣል። ኃይል መጠቀም ነው፣ በኢትዮጵያም በኩል ሆነ በሌሎችም በኩል። ስለዚህ በተቻለ መጠን ይህን አይነት ሁኔታ በሚታይበት ቦታ ሁሉ በተቻለ መጠን ህዝቡን በማስተማር ለማስተካከል መሞከር አንዱ እሱ ነው። ሌላው በመንግስትና በሃይማኖቶች መካከል ሁሉ ጊዜ ውይይት መካሄድ አለበት። በሃይማኖት መሪዎች መካከል ሁሉ ጊዜ ውይይት መካሄድ አለበት። በተቻለ መጠን ሃይማኖት በማመዛዘን የሚሆን ነገር አለም። እምነት ላይ የሚመጣ ነገር ከባድ ነው እና ከባድ ነው። እምነትን በመናገር የሚፈታ ነገር አለም። ሰው በእምነቱ ላይ ሲመጣበት ማናቸውም ነገር ያደርጋል። ስለዚህ ያንን እምነት የማናቸውም ሰው እምነት ማክበር አስፈልጋይ ነገር ነው። ፖለቲካና እምነትን ግን ደመላያት በሌላ በኩል ደግሞ አስፈልጋይ ነገር ነው። እኔ የሚመስለኝ ማስተማር ዘወትር መነጋገር በሃይማኖት መሪዎችን ኤንጌጅ ማድረግና ማቅረብና ማወያየት መፍትሄ ይገኝለታል ብዬ አስባለሁ።
አዎ፣ ምናልባት በማህበረሰቦች መካከል አሁን ሀገራችንን በተመለከተ በክርስትና እምነት ተከታዮች በማንኛውም የክርስትና እምነት ዘርፍ ያሉት የኦርቶዶክስ ወይንም የፕሮቴስታንት ወይንም ካቶሊክ ተከታዮች ከሙስሊም ወንድሞቻቸው ጋራ የጋራ ባህልና የጋራ ግንዛቤ ስላላቸው ስለ ህይወት ራሱ ምናልባት መወያየትና ወጣቶችን ደግሞ በዛ ዙሪያ ማገናኘት ይጠቅም ይሆናል።
በጣም በጣም ትክክል ነው። እንደሱ ማድረግ ያስፈልጋል። አሁን አንዳንድ ቦታ ሲሄድ ለምሳሌ ታንዛኒያ ሲሄድ ብዙ ጊዜ የማየው ምንድን ነው የታንዛኒያ ህብረተሰብ 50-50 ይሆናል እንግዲህ ፐርሰንቴጁ የእስልምና ሃይማኖትና ክርስቲያኑ። ነገር ግን የሚገርም ነው በአንድ ቤተሰብ ውስጥ እስላም አለ ክርስቲያን አለ በአንድ ቤት ውስጥ አብረው ይኖራሉ።
ኢትዮጵያ እኮ የነበረ ነገር ነው ይሄ ነበረ።
ይሄንን ሊያበላሹብን የመጡትና ይሄንን የምንከላከለው እኮ ይሄን ነው። ኑሯችን ይሄ ነበረ፣ ህይወታችን ይሄ ነበረ። ተዋክተን ሞተን ተሰውተን ኢትዮጵያን እዚህ ያቆየነው በእንደዚህ ያለ ህብረት ነበረ። እናንተ ስለ እስልምና ሃይማኖት ወይም ስለ ክርስትና ሃይማኖት ልታስተምሩን አይገባም። የራሳችን ይሁን አሳሰባለን። አድገናል፣ እዚህ ደርሰናል፣ ተውን ማለት ነው።
ሻለቃ ዳዊት ወልደ ጊዮርጊስ ስለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። ወደፊት ደግሞ እንዲሁ መድረክ ከፍተን አድማጮች ቀጥታ ጥያቄ እንዲያቀርቡለት እናረጋለን። በጥያቄው ለመስ ዝግጅታችን በጣም እግዜር ይስጥልኝ።
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። ነገ እሁድም በዓሉን የተመለከቱ ልዩ ልዩ ቅንብሮችን አሰናድተናል። አብራችሁ እንድታመሹ ከወዲሁ እንጋብዛችኋለን። አሁን ለሙዚቃ ቃና ዝግጅት መስመሩን ለጽዮን ግርማ አለቅላታለሁ። በእንግሊዝኛ ዘፈኖቿ ከምትታወቀው ቀደም ብሎ በጥቂቱ ካስተዋወቅኳት ከብሩክታዊት ጌታሁን ጋር አብረዋቸው ያመሻሉ። መልካም ቆይታ።
Has fire your more love.
እንደምናመሻችሁ እንደምንሰነበታችሁ የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በምሽቱ ፕሮግራማችን ለፋሲካ በዓል ዋዜማ ዘና የሚያደርጋችሁን የዕለቱን የሙዚቃ ምርጫ ፕሮግራም ወደ እናንተ ለማድረስ ጽዮን ግርማ እዚህ ስቱዲዮ እገኛለሁ። ለዛሬ እንግዲህ እንደተለመደው በእንግሊዝኛ ዘፈን ፕሮግራሙን አልከፈትኩም። ብሩክታይት ጌታሁን ወይም በመድረክ ስሟ ቤቲ ጂ የዛሬ ዓመት አካባቢ ካወጣችው ማን ነው ፍጹም ከተሰኘው አልበሟ አስብሃለሁ የተሰኘውን ዜማን ያስደመጥኳችሁ። ብሩክታይት ጌታሁን ቤቲ ጂ በሚለው የመድረክ ስሟ ትታወቃለች። የሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው ሊሴ ገብረ ማርያም ትምህርት ቤት መማሯ የእንግሊዝኛና የፈረንሳይኛ ቋንቋ ችሎታዋ እንዲዳብር ረድቷታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የለጋነት እድሜዋ ጀምሮ በተለያየ መድረክና በባንድ የሙዚቃ ስራዎቻቸውን በሚያቀርቡ የምሽት ክለቦች ውስጥ ታቀርባቸው በነበሩ የእንግሊዝኛ ዘፈን ስራዎቿ ትታወቃለች። የማን ነው ፍጹም የሙዚቃ አልበም ባለቤት ድምጻዊት ብሩክታይት ጌታሁን ወይም ቤቲ ጂ ይህን ሁሉ ሳወራ መስመር ላይ አለች። ቤቲ በሚገባ አስተዋውቄሻለሁ?
አዎ በሚገባ አውቆ አርገሽ ደስተዋወቅሽኝ። በጣም አመሰግናለሁ።
እናመሰግናለን። እንኳን አደረሰሽ። ዛሬ እንግዲህ በፋሲካ በዓል ዋዜማ በቅዳሜ ምሽት ከምሽቱ 3:30 ላይ እንገኛለን። እኔ ያለሁት ዋሽንግተን ዲሲ ነው፣ አንቺ ደግሞ አዲስ አበባ ነሽ። እና እስቲ የበዓል ዋዜማው ምን ይመስላል? ቀንም ያየሽውን ጨምረሽ እስቲ ንገሪ።
ያው እንግዲህ ብዙ ጊዜ ቅዳሜ ገበያ ነው። ከዛ ቤተክርስቲያን ሄደው ቤተክርስቲያን ይሄዳል። ማታ ደግሞ በቤት ደግሞ ሲኮን ያው ብዙ ጊዜ ዶሮ ወጥ ይሰራል። ምክንያቱም ማታ ጾም ስለሚፈሰግ ለሱ ዝግጅት ላይ ነን ያለ ነው።
ሳምንቱ እንዴት ነው? ከተማው ግርግሩ፣ ሽያጩ፣ በጉ፣ ዶሮ
በጣም ደስ ይላል። ያው በቃ አመት በዓልን አመት በዓል ከሚያደርጉ ነገሮች አንዱ ይሄ ነው። ብዙ ቦታዎች እንደዚህ ሽያጭ ይኖራል፣ ግብይት ምናምን ይኖራል። የፋሲካ በዓል ብዙ ጊዜ ትንሽ እንደውም ቀዝቀዝ ያለው የሚሆነው ምክንያቱም ብዙ ጊዜ ሳምንቱን አይተሽ ከሆነ ሕማማት ነው የሚጸለይበት፣ የበለጠ መንፈሳዊው ነገር የምታስቢበት ወቅት ነው። ግን ያው ለም በዓልም ትልቅ በዓልም ስለሆነ ፊታችን የሚጠብቀን ያለው ያው ጎን ለጎን አብሮ ሽያጩም ምኑም ያው እንዳለ ነው።
አንቺ ግን መስራት ትችያለሽ ዶሮ ወጥ?
እንግዲህ ለክፉ አለ ብዙ ጎበዝ አይደለሁም፣ ግን ያው እሰራለሁ። እንግዲህ
በዓል ትወጃለሽ? እኔ አሁን በዓል በጣም ነው ደስ የሚለኝ፣ ዘመድ አዝማድ የሚሰባሰብበት፣ የከፋው መጥፎ ስሜት ያለው ሁሉ የዛን ቀን ደስ የሚለው ይመስለኛል። እና በዓል ወዳለሁ።
አዎ በጣም ነው የምወደው በዓል፣ በጣም ነው የምወደው ከቤተሰብ ጋር ብሎ ማሳለፍ በጣም የምወደው ነገር ነው።
እሺ ቤቲ፣ እንግዲህ ማን ነው ፍጹም የሚል አዲስ አልበም አውጥተሻል በቅርቡ። ና እንዴት ነው የአልበሙ ተቀባይነት? ዘፈኖቹ፣ ስልቶቹ እንዴት አይነት ስልት ነው የተጫወትሽው? የምትታወቂው በእንግሊዝኛ ዜማ ነው እና ወደ አማርኛ ስትመጪ ምን ምን አይነት ስልት ነው ያካተትሽው?
ያው በአጠቃላይ የአልበሜ ስልቱ እንደ ፖፕ ባለ ውስጥ ነገር ፖፕላር አይነት ነገር ውስጥ ነው መካተቱ የሚችለው ምክንያቱም ብዙ ሞደርን የሆኑ ዘፈኖችን የሚመስል ነገር ነው። የውጭውንም እዚህም ደግሞ ያሉትን አንድ ባህላዊ ነገር አድርጌያለሁ። ከዛ ባሻገር ግን ሞር ትንሽ ወደ ውጭኛ ብዙም የእንግሊዝኛ ዘፈን ሰራ ስለነበረ ከዛ ብዙ ያልራቀ ስታይል ያላቸውን ዘፈኖች የሚከተል ነኝ። ሰው እንግዲህ ወይ በእንግሊዝኛ መጀመሪያ ስለለመደኝ ነው መሰለኝ በጣም በቆንጆ ሁኔታ ተቀብሎልኛል። አንድ ባህላዊ ነገር ማድረጌ የበለጠ ተሰሚነቴን ከፍ እንዲያደርገው ልብቶኛል። በጣም ደስ የሚል መንፈስ ነው ያለው። አሁን አመት ይሆነዋል አልበሜ ከተለቀቀ። አሁንም ይገርምሻል ጥሩ ተቀባይነት እያገኘ ያለ አልበም ነው እና እኔ በጣም ደስተኛ ነኝ።
በእኔ በኩል የዘፈኖችሽ እና የዘፈን አቀራረብሽ አድናቂ ነኝ። ከዚህ አልበም ላይ እንደውም በጣም የወደድኩትን ዘፈን አንዱን ነው በመግቢያ ላይ ያጫወትኩት። በዚህኛው አልበምሽ ላይ ግጥም መጻፍ ጀምረሻል ልበል ቤቲ፣ ወይስ ከዚህ በፊት ግጥም ትጽፊ?
አንድ አራት ስራዎች እኔ ራሴ ግጥም ጽፌያለሁ። ግጥምና ዜማ እኔ ራሴ ሰርቻለሁ። ሌላውን በአብዛኛው ናቲ ማን የሰጠኝ፣ አንድ ሉዋን ማህሪ የሰጠኝ አለ፣ አንድ ደግሞ ሲሳይ ጌታቸው የሚባል ልጅ እዚህ ኢትዮጵያ የሚኖር ልጅ የሰጠኝ አለ። እንደዚህ ናቸው። በአብዛኛው ግን ናቲ ነው ግጥምና ዜማ የሰጠኝ። ናቲ ማን እናት ና ይለያያል።
ወደ አልበም ስራዎችሽ ተመልሰን እንመጣለን። ቀደም ብዬ እንደነገርኩሽ እንግዲህ የምንገኝበት ሰዓት የእንግሊዝኛ ወይም የባህር ማዶ ዜማዎችን ወደ አድማጮች የምናደርስበት ሰዓት ነው። አንቺ ደግሞ የእንግሊዝኛ ዘፈን በመዝፈን ትታወቂያለሽ። እስቲ አንድ ሙዚቃ ጋብዥን።
እንግሊዝኛ
እንጋብዘው። እንግሊዝኛ ለዛሬ ለዚህ ምሽት የቤቲ ምርጫ ነው ብለን እንጋብዛቸው።
She's Sorry by Justin Bieber.
You gotta go and get angry at all of my honesty. You know I try, but I don't do too well with apologies. I hope I don't run out of time, cause someone call a referee. Cause I just need one more shot, have forgiveness. I know you know that I made those mistakes maybe once or twice. By once or twice, I mean maybe a couple of hundred times. So let me redeem or redeem on myself tonight. Cause I just need one more shot, second chance. Yeah. Is it too late now to say sorry? Cause I'm missing more than just your body. Every single piece of the blame if you want me to. But you know that there is no innocent one in this game for two. I go, and then you go out and spill the truth. Can we both say the words and forget this? Yeah. Is it too late now to say sorry? Cause I'm missing more than just your body.
ብሩክታይት ጌታሁን ቤቲጂ የመረጠችውን ሶሪ የተሰኘውን የጀስቲን ቢበር ዜማን ያደምጥ ነው። እንግዲህ ቤቲ ሶሪ የቅርብ ጊዜ ዜማ ነው። እንደውም የአሜሪካ የደረጃ ሰንጠረዥ ቢልቦርድ ላይ እስካሁን አለ። አንድ ሌላ ቆየት ያለ በጣም ተወጁ ከነበረና መድረክ ላይ ትጫወቻቸው ከነበረ ቆየት ያለ አንድ ዜማ ጋብዥን። ማይክል ጃክሰን ተወጁ ነበር የሱን ስራም ተጫዎች እንደነበር ታውሳለሁና እስቲ አንድ ዜማ ጋብዥን ከማይክል ጃክሰን።
አዎ ብዙ ጊዜ መድረክ ላይ ተጫውተው ነበር። ቢሪት የማይክል ጃክሰን ቢሪት።
ታዲ ቤቲ ያዜምሽ ቢሆን ምርጫውን የበለጠ ደስ ይለን ነበር።
You better run, you better do what you can. Don't wanna be a boy, you wanna be a man. You wanna stay alive, better do what you can. So beat it.
ቤቲ ለግብዣው በጣም እናመሰግናለን። እንደው ለረጅም አመታት እንግሊዘኛ ዘፈን ስትጫወቺ ቆይተሽ ወደ አማርኛ ስትመጪ አላስቸገርሽ መስራቱ?
ብዙ ጊዜ የኢትዮጵያ ቅኝቶችን ስላልሰራሁኝ ብዙ አላስቸገረኝም። ልክ እንግሊዘኛ የነበሩት ዜማ የሚመስሉ ነው አማርኛ የሆኑት። አይተሽ ከሆነ ዜማው በጣም እንግሊዘኛ ዘፈኖች አካሄድ የሚሄድ ነው ብዙዎቹ የሰራኋት፣ እና ብዙ አላስቸገረኝም። ግን ምናልባት አሁን ቅኝት እንደ ባቲ አንቾዬ አምባሰል ምናምን ልስራ ብል ትንሽ እነሱ ላይ ትንሽ ጥረት ትንሽ ፈታኝም የሚሆኑብኝ ይመስለኛል። ምክንያቱም ቅላጤዎቹ ትንሽ ለየት ያሉ ናቸው፣ ከበድ ያሉ ናቸው። እና ልክ እንደ ፈረንጅኛው አሳምሬ እንደምሰራው እነዚህም አሳምሬ ለመስራት ትንሽ የሚያስቸግረኝ ይመስለኛል። ለጊዜው ለአልበሙ ግን ምንም አይነት ችግር አላጋጠመኝም። ምክንያቱም ከእንግሊዝኛ ከምሰራቸው ጋር በጣም ተቀራራቢ ነገሮች ስለሆነ የሰራሁት።
ከሰራሹ በኋላ ስታዳምጪው አልበሙን እንደ አድማጭ በጣም የወደድሽው ዜማ የትኛውን ነው?
ከአልበሜ በጣም የወደድኩት ዜማ የዘንባባ ቀለበት የሚለውን ነው። አይዲያው የኔ ነበረ። ያው በጣም ቆንጆ አይዲያ ነው ብዬ ገምቼ ስለነበረ ናቲ ቆንጆ አድርጎ እንዲጽፍልኝ አለ። ናቲ ነበረ ግጥሙን የሰጠሁት። ዜማውም ደግሞ የተሰራው መጀመሪያ ሙዚቃው ተሰርቶ ነበረ። አፍሪካን አሜሪካኖች ናቸው የሰሩት እና ወን ቪዥን ፕሮዳክሽን ይባላሉ። እነሱ ነበሩ መጀመሪያ ላይ ሙዚቃውን የሰሩት። እዛ እሱ ላይ ነበር ዜማው የተሰራው እና በጣም ደስ የሚል ዜማ፣ መልእክቱም ደግሞ ደስ የሚል በአጠቃላይ በጣም የምወደው አሁንም ደግሞ እስካሁንም ድረስ ሰማው በጣም ደስ የሚለኝ ዘፈን ነው።
ለሀሳቡ መመንጨት የተለየ ምክንያት አለሽ?
ያው ብዙ ጊዜ ልጅ ሆነሽ አንድ ልጅነትን ለማስታወስ ነው። ጎን ለጎን ደግሞ ብዙ ጊዜ ልጅ ሆነሽ ያለው ንጹህ ፍቅር ከፍ ሲል ከእድሜ ጋር አብሮ እንደሚሻክር እና አለ አይደለም። ያው ዘፈኑን ሰምተሹ ከሆነ የዘንባባው ቀለበቴ ይሻለኛል አይነት ነገር ነው ዋናው መልእክቱ። እና መጀመሪያ ላይ ሀሳቡን ሲመጣልኝ ምንድን ነበረ ከአልማዙ ቀለበት ይሻለኛል ዘንባባው አይነት ነገር ነበረ ሀሳቡ እንዲሆን ያሰብን የነበረው። ያው ግን ለግጥም የሚያምር ሆኖ ያገኘን ይህን ስለነበረ በዚህ ጸደቀ እንጂ ያው መልእክቱም ደስ የሚል መልእክት ስለሆነ
እንደውም አሁን ወቅቱ ጥሩ ሰዓት ይመስለኛል። ሆሳና ከተከበረ ገና አንድ ሳምንት የሚሆነው ነገ ነው። እስካሁን የዘንባባ ትዝታ ላይ ነን እና የዘንባባ ቀለበት የሚሰራበት ዘንባባ የሚታሰርበት በዓልም ስለሆነ ለዛሬ የሙዚቃ ቃናን ሕግ መጣሴ ካልቀረ እስቲ የቤቲን ግብዣ የዘንባባ ቀለበቴን የተሰኘውን የአማርኛ ዜማ እንጋብዝ።
Then bit certain and tremo shuren ndwasa yesar katalo kalkidana chin namaskya wala benya alam te um fikrachin lekaya neber lekma ho fikrna karat ye una tipin sizes alabena ya hulu gize bakusi pa ነፍሳወቁ እኔ ሰማኛው ያን ዘመን የልጅነት ውበቴ ሙሽርነቴ የዘንባባው ቀለበቴ ይውቀታቴ በገና ልብ ያዘለነው የልጅነቴ ያስታውሰኝ ቢመልሰ ከስፎ ሚዛን ከደፋ መተዛዘኒ ቅርባይነትም እድሜ ሲጨምር በስነን ከጠፋ የህይወት ክምር ከሆን የብቻ ማስተዋል ሳያም ፍቅሬቱ ባዶ ነግሶ ፍራቻ ለካ ያነበር ልክ መሆን ፍቅር መጋራት የእውነት ልብም ሳይሰስት ከሆነማ
ቤት እንግዲህ አሁን የእንግሊዘኛ ዘፈኖችን ከነግጥማቸው በቀላሉ ማግኘት አያስቸግርም። ምክንያቱም ኢንተርኔት ላይ በጎግል በቀላሉ ማግኘት ይቻላል እና በፊት ከየት ነበር የምታመጫቸው? እንዴት ነበርስ የምታጠኛቸው?
እኔ ብዙ ጊዜ አሁንም የማደርገው ነገር ምንድን ነው፣ ዘፈኑን እየሰማው ራሴ ጽፈዋለሁ። ቶሎ ለማጥናት ነው የሚቀለኝ እሱ ስለሆነ ማለት ነው። ድንገት አንዳንዴ ያው ስትዘፍኝ የምትውጫቸው ቃላቶች ይኖራሉ። አንዳንዱ እርግጥ እርግጥ አድርገሽ ላትያቸው ትችያለሽ እና መስማት ያስቸግረኝን ጉግል ላይ ሰርች አደረገው እና ሊሪክሱ አንብቤ ያስተካክለዋለሁ። ብዙ ጊዜ ዩቲዩብ ቪዲዮዎች የሚሰሩትን አላይም፣ እያየውኛል። በተቻለኝ መጠን እየሰማውኝ ራሴ በራሴ መጽሐፍ ነው ደስ የሚለኝ። ዜማውን ለማጥናት ይረዳኛል፣ ግጥሙንም ቶሎ ለመሸምደድ ይቀለኛል። እንደዛ ነበረ ድሮ ማጠናው፣ አሁንም እንደዛ ነው ማጠናው።
ለምን ያህል አመት የእንግሊዝኛ ዘፈኖችን ዘፈንሽ?
ለረጅም ጊዜ አንድ 10 አመት ያህል። አሁንም ቢሆን ብዙ ጊዜ ክለብ የሚሰራ አንዳንድ መድረኮች ላይ ያው ከቨር ዘፈኖች እዘፍናለሁ፣ አንድ ሁለት እንግሊዝኛ ዘፈኖችን እጫወታለሁ። አጠቃላይ አንድ 11 አመት።
እስቲ አሁን አንድ ሌላ ሙዚቃ ጋብሽን።
I'd rather go blind yet to gym.
Something told me it was over when I saw you and her talking, yeah. Something deep down in my soul say cry girl when I saw you and her walking down. I would rather, and I would rather go a blind boy than to see you walk away, walk away. Something told me it was over.
ቤቲ፣ በዚህን ያህል አመት ቆይታሽ ራሴን በሙያ ያሳድግ ያለሁት ያለሽ ከሆነስ ለሙያሽ መሻሻል አስተዋጽኦ አድርግሎልኛል የምትይው የስራ ጊዜሽ የት ነው? የት ያሳለፍሽው የስራ ጊዜ ነው?
በጣም ተሻሽሏል። መጀመሪያ ኤክስፕረስ ባንድ ጋር ስጀምር ያው ጀማሪም ስለሆንኩ ብዙ ፍርሃት አለ። ድምፅ አወጣጥ ራሱ ብዙ ቴክኒኮች የማላቃቸው የነበሩት እና ከእነሱ ጋር ገና ስጀምር ብዙ መሰረታዊ የነበሩ ነገሮች ሻ ያስተካከሉኝ አለ። ከዛ ባሻገር ደግሞ ልክ ማህሪ ብራዘርስ ጋር ገብቼ ስጫወት የመድረክ አያያዝ ምናምን ለምናቲማንም አይ ስለነበረ ሀይሌሩትንም አያቸው ስለነበረ ያው እነሱ ከኔ በፊትም ቀድመው ረጅም አመት ኤክስፒሪየንስ ስላላቸው መድረክ አያያዝ ላይ በጣም ጎበዝ ነበሩ እና ከነሱ ይሄን አይቼ ቀሰምኳቸው ነገሮች አሉ እና በሚበል በፊት ጀምር ከነበርኩት በጣም ተሳስያለሁ።
ኢትዮጵያ በውስጧ በያዘችው የሙዚቃ ታሪክ በዓለም መድረክ ላይ በተለይ በዘመናዊ ሙዚቃ ትኩረት ሳትስብ ሳትታወቅ ቀርታለች እና በቅርቡ እንኳን ስሙ በዓለም መድረክ ፊት ገኖ የወጣው አቤል ተስፋዬ ወይም ዘ ዊኬንድ ምንም እንኳን የዘር ግንዱ ኢትዮጵያዊ ቢሆንም የሚታወቀው ግን በካናዳ ዜግነቱ ነው እና አንቺ ደግሞ አሁን የእንግሊዘኛ ስራዎችን ተሰሪ ነበር፣ አሁን ደግሞ ወደ አማርኛ ዘፈን ፊትሽን አዙረሻልና የኢትዮጵያን ሙዚቃ ወደ ዓለም አቀፍ መድረክ የማምጣት ሐሳብ አለሽ? ራስሽስ በግልሽ ስራዎችሽን ዓለም አቀፍ የማድረግ ሐሳብ የለሽም?
ሐሳብ አለኝ። እኔ ህይወቴን ሙሉ የማስበውና የምመኘው ዋናው ነገር ምንድነው? ዓለም አቀፍ ደረጃ ላይ የኢትዮጵያን ሙዚቃ እኔንም እዛ ደረጃ ማስቀመጥ ነው የምመኘው። ከኢትዮጵያ ሆነሽ ምን ይከብዳል? አሁን እንግዲህ በብዙ መንገዶች የጥሩ ኦፖርቹኒቲዎች የተከፈቱ ነው። ብዙ የውጭ ሀገር ድርጅቶችም ወደ ኢትዮጵያ እየገቡ ስለሆነ ትንሽ በሩ ተከፍቷል ማለት ይቻላል። ከዚህ በፊት ግን የነበረው ትሬንድ በውጭ ሀገርን በጣም እንደ ሩቅ ቦታ አላለም የማይደረስ ቦታ በቃ በጣም ሩቅ ነው ብሎ አይነት እይታ ነበር የነበረን። ምክንያቱም ካለውም ሲትዌሽን አንጻር እዛ አሁን እንኳን ኢንተርኔትም አለ ብዙ ነገር አልፎች ከኔትድ የመሆኑ ነገር እዛ የሚፈጠረውን ነገር እዚህ ለማወቅ እዚህም አዲስ ነገር ልስራ ብትይ እዛማ የተሰራውን ቶሎ የማግኘት አክሰሱ ስላለ እነዚህ ነገሮች በሙሉ አሁን የበለጠ በርን ይከፍታሉ ብዬ አስባለሁ። በፊት ከነበረው ለዚህ ያው በጣም በጣም ህልሜ ነው እኔ ዓለም አቀፍ ደረጃ ላይ ለመውጣት።
ያደረግሽው ነገር አለ? እንደሱ ለማድረግ የጀመርሽው ነገር አለ?
አዎ፣ ኦልሬዲ አሜሪካ በነበረኝ ቆይታዬ አልበም ጀምሬያለሁ ከአፍሪካን አሜሪካኖች ጋር። ያልኩሽ እነዚህ አሁን ለኢትዮጵያ አልበምን የሰሩልኝ ሰዎች መጀመሪያ የተገናኘ ነው። ኢንተርናሽናል አልበም ስንሰራ ነበረ እና ከእነሱ ጋር ይሄን ነገር ጀምሬ በመሀል ነው አልበሙ ሊያልቅ የነበረ ስራ እጅ ላይ ስለነበረ ይህን ልልቀቅ ይለቀቅ ነው። ለዚህ ያው የተጀመሩ 1-8 ስራዎች ያለቁ አሉ። ስቲል እየተነጋገርን ነው እንዴት አድርገን መጨረስ እንደምንችል፣ ምን ማድረግ እንደምንችል፣ እንዴት ፕሮሞት እንደምናደርገው ምናምን። ያው ከባድ ነው ከኢትዮጵያ ሆነሽ እዛ ያለውን ነገር ተጋፍጦ ለመውጣት ትንሽ ከባድ ነው። ግን ያው እየተነጋገር ነው እያሰብንበት ነው።
ግን ዞሮ ዞሮ ከባድም ቢሆን እየሞከርሽ ነው። ስለዚህ አንድ ነገር ላይ ትደርሻለሽ ብለን ተስፋ እናደርጋለን። እስቲ አሁን ደግሞ አንድ ሌላ ሙዚቃ አድማጮቻችንን እንጋብዝና ተመልሰን እንመጣለን። አሁንም ላንቺ እድሉን ልስጥሽ።
እሺ፣ የሴሊን ዲዮን ፖር ኬ ቱ ሜም አንኮር የሚል ፍሬንድ ዘፈን አለ።
This next song was written by Jean-Jacques Goldman. You're right. An incredible French artist. And it's the biggest song of my French career. It's a very passionate song that speaks about loving someone so much. It's called Pour que tu m'aimes encore.
ትርጉሙ ምን ማለት ነው በአማርኛ? የዘፈኑ ትርጉም
በአማርኛ እንድትወደኝ ማለት ነው። እንደገና እንድትወደኝ ራሴን ወደ ወርቅ ቀይራለሁ፣ አንተ እንደገና እንድትወደኝ። በፈረንሳይኛ ትርጉሙ የበለጠ ያምራል። ሙሉ ሀሳቡ
እንደው አጠር አድርገሽ ሀሳቡን ንገሪኝ።
ልብህን ልፈልግ እሄዳለሁ፣ በሩቅ ቦታ የሚዘው ብትሄድ የአንተ ዳንሶች ላይ ገብቼ እሳተፋለሁ። መንፈስህን እንፈልግ እሄዳለሁ፣ በበረዶም በእሳቱም ውስጥ ቢሆን አስማት አደርግብሃለሁ። እንደገና እንድትወደኝ ነው።
J'ai compris tous les mots, j'ai bien compris, merci. Raisonnable et nouveau, c'est ainsi par ici. Que tu saches, viens chercher ton cœur. Si tu l'emportes ailleurs, même si dans tes danses d'autres dansent des heures, j'irai chercher ton âme dans les froids, dans les flammes. Je te jetterai du sang pour que tu m'aimes encore, pour que tu m'aimes encore. Je sais pas où jouer.
ይሄ ዜማ ደስ ይላል። ግጥሙን እንኳን ባታቂው፣ ቋንቋውን ባታቂው ዝም ብለሽ አብረሽ የምታቀነቅኝው ዜማ ነው። ይሄን ዜማ በእንግሊዝኛ ተጫውተዋለች። ኢፍ ዛትስ ዋት ኢት ቴክስ የሚለው የእንግሊዝኛ ዜማዋ መሰለኝ። ግጥሙ አንድ አይነት ነው። ተቀራራቢ ነው ግጥሙም እና በጣም ደስ የሚል ዜማ ነው። ስለ ምርጫሽ በእውነት በጣም እናመሰግናለን። ቤቲ፣ አሁን ምን እየሰራሽ ነው አዲስ አበባ?
አሁን ለጊዜው ኮንሰርቶችን እያሰብኩኝ ነው። አዲስ አበባ ያለሁት አልበም ወጥቷል። አሁን የማነው ፍጹም ኮንሰርቶች እንዲሰሩ ነው። ከዛ በኋላ ደግሞ እንግዲህ እስኪ እንደ እግዚአብሔር ፈቃድ የሁለተኛ አልበም ጀምራለሁ እያስቤያለሁ።
ይሄኛው አልበም አበረታቶሻል ማለት ነው?
አዎ፣ ያው የምልሽ ሙዚቀኛ ስትሆኚ አርቲስት ስትሆኚ ያው ስራችን እንደዚህ ነው። አንዱ አልበም ግን ከወጣ በኋላ ቱር ከተደረገ በኋላ ሌላ አልበም ደግሞ ማከታተሉ በጣም የሚመከር ነገር ነው። ለእኛም ደግሞ ብዙ ጊዜ ፕሮዳክሽን ውስጥ ገብተሽ ክሪኤቲቭ የምትሆኝባቸው ወቅቶች ብዙ ጊዜ ይናፍቃሉ። ከዛ ደግሞ ልክ እሱ ሲያልቅ ደግሞ ወጥተሽ ለህዝብ ደግሞ አሰምተሽ የነሱን አስተያየት ትቀበይና ወዲያው ያን አስተያየት ደግሞ ተግባር ላይ ማዋል ይኖርብሻል። ለዚህ ያው ይህን ይመስላል ሂደቱ።
ከቤቲ ጋር ያደረግነው ውይይትና የሙዚቃ ምርጫዋ አላበቃም። ሳምንት ቀሪ ሀሳቧንና ቀሪ የዘፈን ምርጫዎቿን ይዘን እንመለሳለን። ለመሰነባበቻ ግን ቤቲ፣ ዛሬ የበዓል ዋዜማ ስለሆነ አንድ ዜማ ጋብዥን።
ሆሊዴይ የማዶና።
ሆሊዴይ የማዶና በጣም ቆንጆ ምርጫ። እንደውም ይህ ዜማ እዚህ ፊት ለፊቴ የሚገኘው ፋይል ውስጥ ነበረኝ እንዳያሳፍረኝ እንጂ። ቤቲ፣ ዜማው ተገኝቷል። የምንጀምረው ግን ባንቺ ድምጽ ነው። የተከበራችሁና የተወደዳችሁ አድማጮች፣ እኔና ቤቲ ለዛሬ ከማዶና ሆሊዴይ ጋር እንተዋችኋለን። ሳምንት ደግሞ አብረን እንመለሳለን። በእኔ በኩል መልካም በዓል፣ ደህና ደሩ። ቤቲ ግን አንቺን እየጠበቅኩ ነው።
If you took a holiday, take some time to celebrate, it would be so nice.
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የኢትዮጵያ መንግሥት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ላይ የሽብር ፈጠራ ክስ ለመመስረት መወሰኑ በጥልቅ እንዳሳስበው የዩናይትድ ስቴትስ መንግሥት አስታውቋል። የአፍሪካ ኅብረት በደቡብ ሱዳን አዲስ የብሔራዊ አንድነት ሽግግር መንግሥት መመስረቱን በደስታ ተቀብሏል። እርምጃውንም ለሀገሪቱ ሰላም አዎንታዊ ሲል አወድሶታል። በደቡብ ሱዳን የሽግግር አስተዳደር ምስረታው ባለፈው ዓመት በፕሬዚደንት ሳልቫኪር እና በቀድሞው አማጽያን መሪ በዶክተር ሪያክ ማቻር መካከል የተፈረመው የሰላም ስምምነት አካል ነው። በዚያች ሀገር የተካሄደው የእርስ በርስ ግጭት ለብዙ ሺህ ሰዎች መሞትና ብዛት ላላቸው ሌሎች ከቤት ንብረት መፈናቀል ምክንያት መሆኑ ይታወቃል። የአፍሪካ ኅብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ሙዌንቻ ስለዚሁ ሲናገሩ የአህጉሪቱ ከፍተኛ አካላት አዲስ የተመሰረተውን መንግስት ለመርዳት በአሁኑ ወቅት ጁባ ይገኛሉ ብለዋል። አዲሱ ብሔራዊ አንድነት የሽግግር መንግስት የሚመስሉት እንጂ ታዲያ አሁንም በአንዳንድ የሀገሪቱ አካባቢዎች ውጥረት አይሎ ይታያል። ዜናው አበቃ።
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ያበቃሉ። ነገ እንደተለመደው ከምሽቱ በሶስት ሰዓት ላይ እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። በድጋሚ እንኳን አደረሳችሁ። ደህና ደሩ።
This program has come to you from the Voice of America, Washington.